ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ እሁድ ሚያዝያ 1 2015 ዓ.ም ዝግጅታችን ጀመረ።
አሁን ያስረኛ ክፍል ተማሪ ነኝና የተማርኩ ያለው ሳይንስ ነው እና ወደፊትም በሳይንስ መቀጠል እፈልጋለሁ። በዛ ምክንያት አሁን የምወስዳቸው ክላሶች ከዚህ ምርምር ጋር የተያያዘ ነው።
በምርምር ያገኘችውን አዲስ ሳይንሳዊ ግኝት ለህትመት ያበቃችውን የአስር ዓመት ታዳጊ ክርስቲያን ደረጀን ነው የሰማችኋት። በምሽቱ መሰናዷችን ታዳጊዋን ሳይንቲስት እናስተዋውቃችኋለን።
ግን ከኛ ጋር የኮሪያ ፊልሞች በጣም ባህላቸው ከኛ ጋር በጣም መቀራረቡ መሆን፣ ቤተሰባዊነት መሆን እና ቤተሰብ ውስጥ ራሱ ጥል ያለው ራሱ አንዳንድ ቤት ውስጥ የምታያቸው ነገሮች ናቸው እና የሆነ ይሄ ነገር እኛ ጋርም አለ የምታያቸው ነገሮች ብዙ ናቸው።
አሁን ደግሞ የሰማችኋት ወጣት ሄርሞን አጥላባቸው ትባላለች። ከቅርብ ጊዜ ወዲህ በመላው ዓለም የጥበብ አፍቃሪያንን ትኩረት እየሳቡ ያሉት የደቡብ ኮሪያ ፊልሞችና ሙዚቃዎች የወጣት ኢትዮጵያውያንንም ቀልብ ተቆጣጥረዋል። ይህን የተመለከተ ሰፋ ያለ ዘገባ ይኖረናል። ሰላም ጤና ይስጥልኝ ክቡራትና ክቡራን አድማጮች፣ የዕለተ እሁድ ሚያዝያ 1 2015 ዓ.ም የመስታወት ዝግጅታችን እነሆ ጀምሯል። ዛሬ ባልደረባዬ ደረጀ ደስታ አብሮኝ የለም። በመስተንግዶ አብሬያችሁ የማመሸው ስመኝሽ የቆየ ነኝ። በምሽቱ መሰናዷችን እንግዲህ የተለያዩ ማህበራዊና ኢኮኖሚያዊ ጉዳዮችን እያነሳን እንዳስሳለን። ዘና የሚያደርጓችሁን ሙዚቃዎችም አዘጋጅቻለሁ። ከዛ በፊት ግን የሰዓቱን ዋና ዋና የዓለም ዜና እናስቀድም። እንደምናመሻችሁ አድማጮች፣ የምሽቱን ዜናዎች የማሰማችሁ ጽዮን ግርማ ነኝ። ልዩ ኃይልን ወደ ጸጥታ ተቋማት መልሶ የማደራጀት የመንግስት ፕሮግራም ላይ የሚቀርበው ተቃውሞ እንደቀጠለ ነው። አስቴር ምስጋናው ዝርዝር አላት።
በጎንደር ከተማ ለተቃውሞ ከወጡ ሰልፈኞች መካከል አንዳንዶቹ ለአሜሪካ ድምጽ በሰጡት አስተያየት ውሳኔው የአማራ ሕዝብን ያለበትን የህልውና ስጋት ያላገናዘበ ነው ብለዋል።
መሳሪያ መውረድ ካለበትም ህወሓት እና ሸኔ በኋላ እንጂ አሁን ወጥቶ ነው የጠበቀ እንዳልሆነ
የትግራይ ልዩ ኃይል ሳይበተን ኦነግ ሸኔም ትልቁን ችግር አድርሶ ያለ ግን የአማራ ልዩ ኃይል እንዲበተን የማድረጉ ትልቁን ችግር የፈጠረው።
ሰሞኑን መግለጫ የሰጡት የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዴኤታ ሰላማዊት ካሳ ህወሓት ትጥቅ በመፍታት ላይ መሆኑን ገልጸዋል። በሰሜን ወሎ የቆቦ ከተማ መንግስት የክልሉ ልዩ ኃይሎችን ወደ ፌዴራል የጸጥታ ተቋማት ማደራጀት በሚል እየተገበረ ያለውን ውሳኔ ከሚቃወሙ እንቅስቃሴዎች ጋር የተያያዘ የጸጥታ ችግሮችና ግጭቶች መከሰታቸውን አንዳንድ ነዋሪዎች ተናግረዋል። ዛሬ ጠዋት 4 ሰዓት አካባቢ የኢትዮጵያ መከላከያ ሰራዊት አባላት የአማራ ልዩ ኃይልና የፋኖ አባላት ከሆኑ ታጣቂዎች ጋር አደረጉት ባሉት የተኩስ ልውውጥ የአንድ ሰው ህይወት መጥፋቱን እነዚህ ነዋሪዎች ይናገራሉ።
ትንሽ ረብቧል፣ ያው ግን የሞተ ልጅ ስላለ እሱን ልንቀብር ነው።
እዚህ በተኩሱ ልውውጡ ማለት ነው። በማንና በማን እንደሆነ ታውቋል?
ያው መከላከያ ሌላ አልመጣም።
ይህ በእንዲህ እንዳለ ከደብረ ብርሃን አዲስ አበባ የሚወስደው መንገድ ዛሬ በድንጋይ በመዘጋቱ ከወሎና አካባቢው ወደ አዲስ አበባ እንዲሁም ከአዲስ አበባ ወደ ወሎና ሰሜኑ ክፍል የሚደረገው የተሽከርካሪ እንቅስቃሴ መቆሙን የአካባቢው ነዋሪዎች ለአሜሪካ ድምጽ ገልጸዋል። ዛሬ መግለጫ የሰጡት የአማራ ክልል ርዕሰ መስተዳደር ዶክተር ይልቃል ከፋለ የአማራ ክልል ልዩ ኃይልን በተለየ መንገድ ትጥቅ ለማስፈታት የተወሰነ ውሳኔ የለም ብለዋል።
የልዩ ኃይል አባላታችን ከካምፕ በመውጣት ወደ አንዳንድ የከተማ አካባቢዎችና ቤተሰቦቻቸው መሄዳቸውን መረጃዎች ያመለክታሉ። በክልላችን ህዝብም ከፍተኛ ቅሬታ መነሳቱን የሚታወቅ ነው። ቅሬታው የተናላ መንገድ ለህዝባችን መረጃ ባለመድረሱ የአማራን ክልል ልዩ ኃይል በተለየ መንገድ ትጥቅ ማስፈታትና ለመበተን የታለመ ዓላማ የሌለው መሆኑን ግልጽ ማድረግ እፈልጋለሁ።
ጠቅላይ ሚኒስትር አብይ አህመድ ዛሬ ባወጡት መግለጫም የመንግስት ውሳኔ የሚተገበረው በሁሉም ክልሎች እንደሆነ ጠቅሰዋል። የአንዱ ክልል ልዩ ኃይል አሁን ትጥቅ ይፍታ፣ የሌላ ክልል ግን ይቆይ የሚል ውሳኔ እንደሌለ ነው ጠቅላይ ሚኒስትሩ ያስረዱት። ይህ ውሳኔ ለኢትዮጵያ ህብረ ብሔራዊ አንድነትና ለህዝቡ ሰላም ሲባል ዋጋ ተከፍሎም ቢሆን ተግባራዊ ይደረጋል ብለዋል ጠቅላይ ሚኒስትሩ። ሳይገባቸው የሚቃወሙትን ለማስረዳትና ለማሳመን ጥረት ይደረጋል ሲሉም አክለዋል። ሆን ብለው የአፍራሽነት ሚና በሚጫወቱት ላይ ደግሞ ተገቢ የህግ ማስከበር እርምጃ ይወሰዳል፣ ለዚህም በቂ ዝግጅት ተደርጓል በማለትም አስጠንቅቀዋል። ለአሜሪካ ድምጽ አስቴር ምስጋናው ባህር ዳር።
ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። እስራኤል ከሶሪያ ለተተኮሱባት 6 ሮኬቶች የአጸፋ እርምጃ መውሰዷን አስታወቀች። ከሶሪያ ወደ እስራኤል የተወነጨፉት ሮኬቶች እስካሁን በሰው ላይ ያደረሱት ምንም ጉዳት የለም። የእስራኤል ጦር እንዳስታወቀው ዛሬ ጠዋት 3 ሮኬቶች ከሶሪያ ወደ እስራኤል የተወነጨፉ ሲሆን ይህም በሰዓታት ውስጥ የተወነጨፉ ሚሳኤሎችን ቁጥር ወደ 6 ከፍ ማድረጉን አስታውቋል። የእስራኤል ጦር ከሶሪያ ለተወነጨፉት ሮኬቶች አጸፋውን በመድፍ እየመለሰ መሆኑን ገልጿል። ሮኬቱ የተወነጨፈው ኢየሩሳሌም ውስጥ ባለው ውጥረት ምክንያት ለቀናት በቀጠለው ብጥብጥና የእስራኤል ፖሊስ በከተማዋ ቅዱስ ስፍራ አካባቢ ከታየ በኋላ ነው። ቻይና ዛሬ እሁድ በታይዋን አቅራቢያ ለሁለተኛ ቀን ወታደራዊ ልምምድ ጀምራለች። ልምምዱ ላይም በደርዘን የሚቆጠሩ ተዋጊ ጀቶችና የጦር መርከቦች መሰማራታቸውን የቻይና ሲሲቲቪ ዘግቧል። ቻይና ለ3 ቀናት ለማካሄድ ያቀደችውን ልምምድ የጀመረችው ትላንት ሲሆን የታይዋን ፕሬዚዳንት ከዩናይትድ ስቴትስ ምክር ቤት አፈ ጉባኤ ኬቨን ማካርቲ ጋር ውይይት ማድረጋቸውን ተከትሎ የተወሰደ የበቀል እርምጃ ተደርጎ ተቆጥሯል። የቻይና ጦር ባወጣው መግለጫ ልምምዱ ለታይዋን የነጻነት ታጋዮችና ለውጭ ኃይሎች የትብብር ቅስቀሳ ከባድ ማስጠንቀቂያ መሆኑን አስታውቀዋል። የታይዋን መከላከያ ሚኒስቴር ቅዳሜ ዕለት 8 የቻይና የጦር መርከቦችና 42 ተዋጊ ጀቶች በደሴቱ ዙሪያ መገኘታቸውንና ከተሰማሩት ጀልባዎች መካከል የተወሰኑት ደሴቱን ከዋናው የሚለየውን የባህር ዳርቻ መካከለኛ መስመር አቋርጠዋል ተብሏል። የታይዋን ፕሬዝዳንት ሳይ ኢንግ ወን ልምምዱን አውግዘዋል። ደሴቲቱ የቻይና ቀጣይ አምባገነናዊ መስፋፋትን እየተጋፈጠች ባለችበት ወቅት ታይዋን ከዩናይትድ ስቴትስ እና ከሌሎች ዲሞክራሲያዊ ሀገሮች ጋር መስራቷን ትቀጥላለች ብለዋል። በመጨረሻም በፈረንሳይ ሁለተኛዋ ትልቋ ከተማ ማርሴይ ውስጥ የሚገኝ አንድ ህንጻ ተደርምሶ የአደጋ ጊዜ ሰራተኞች ተጎጂዎችን በመፈለግ ላይ ናቸው። እስካሁን 6 ሰዎች ቆስለዋል። በህንጻው አቅራቢያ ፍንዳታ መሰማቱን የገለጹት የአካባቢው ባለስልጣናት ለህንጻው መፍረስ ምክንያቱ ምን እንደሆነ እስካሁን አልታወቀም። ህንጻው ከወደቀ በኋላ ግን በቦታው ላይ የእሳት ቃጠሎ ተነስቷል። ከወደቀው ህንጻ አጠገብ ያሉ ሌሎች ህንጻዎችም ጉዳት ደርሶባቸዋል። አድማጮች፣ ለዜናው የተመደበው ጊዜ በዚህ አበቃ። ከቀሪ የመስታወት ዝግጅታችን ጋር አብራችሁ ቆዩ።
በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ እሁድ ሚያዝያ 1 2015 ዓ.ም የመስታወት ዝግጅታችንን ነው ከአሜሪካ ድምጽ እየተከታተላችሁት ያላችሁት። ዛሬ እንግዲህ ከኦርቶዶክስ ሃይማኖት ውጪ ያሉ የክርስትና እምነት ተከታዮች የፋሲካ በዓልን ያከበሩበት ቀን ነው። በመላው ዓለም በተለያዩ ሃይማኖታዊና ባህላዊ ስርዓቶች ተከብሯል። እዚህ አሜሪካን ሀገር ደግሞ የፋሲካ ባህላዊ ጨዋታ ተደርጎ የሚቆጠር አንድ የህፃናት ጨዋታ አላቸው። የእንቁላል አደን ይሰኛል። ጨዋታው እንግዲህ ያጌጡ እንቁላሎች ወይም የፋሲካ እንቁላሎች ይሏቸዋል ይደበቁና ህጻናት ፈልገው እንዲያገኟቸው ይደረጋል። ይህ ጨዋታ ከዋይት ሀውስ ጀምሮ በተለያዩ የመናፈሻ መዝናኛ ቦታዎች እንዲሁም መኖሪያ ቤት ግቢዎች ውስጥም ይደረጋል። እንግዲህ ዛሬ በዓሉን ለሚያከብሩ መልካም በዓል እንዲሆንላቸው እየተመኘው የመጀመሪያውን ዘና የሚያደርግ ሙዚቃ እጋብዛለሁ። አዲስ ለገሰ እንጃ ይለናል።
ካለ እርጥሩ ዚቦታ አንድ ነገር አለ እንጃምንም ደሆ ያስነካሽኝን ከአገር ከሞላ ሰው የምለው አንቺን እንጃምንም ደሆ እኔስ ምን አውቄ መወሰዴ በዛ ባንቺ መነጠቄ እንዲያው ምን ይሆን እንደ ፈሪዱላ አልጠበቅኩት አፍታ ድንገት አገኘኝ ሆይ ፍቅርሽ አጉል ቦታ እንጃ ምን እንደሆን ያስነካሽኝ ከአገር ከሞላ ሰው የምለው አንቺን እንጃ ምን ወሰደ በዛ ባንቺ መነጠቄ እንዲያው ምን ይሆን እጓዝ እንጂ ደመ ነፍሴ አልሆንኩም ዘንድሮ ስራሴ come in and she I'll know the kitchen you're give la va soon can and that she got on and jam and as soon I see the ainet bonjo yummy salam al ku just not alone and
አዲስ ለገሰ እንጃ ምን እንደሆንኩ ያስነካሽኝን ያለ የተጫወተውን ሙዚቃ ነው ሰምተን የተመለስነው። አሁን ለምሽት ወደ አዘጋጀነው ቀዳሚ መሰናዶ እንለፍ። ታዳጊዋ ሳይንቲስት በዩናይትድ ስቴትስ ውስጥ የሚታተመው አንድ የምርምር መጽሔት የ10ኛ ክፍል ተማሪና የ15 ዓመት ታዳጊ ሆነችውን ትውልደ ኢትዮጵያዊት የምርምር ውጤት ሳይንሳዊ ግኝት መሆኑን ገልጾ አሳትሟል። ታዳጊዋ ክርስቲያን ደረጀ ተኮላ ቆሻሻን ለማስወገድ የሚያገለግሉ የጽዳት ኬሚካሎች በማቀዝቀዣ ወይም ፍሪጅ ውስጥ ባሉ ባክቴሪያዎች እድገት ላይ የሚያሳድሩት ተጽዕኖ በሚል የጻፈችው የምርምር ሥራ ለህትመት የበቃው በሃርቫርድና ጆን ሆፕኪንስ ዩኒቨርሲቲ ከሚገኙ ሁለት ተባባሪዎቿ ጋር ሲሆን ጽሑፉን ያሳተመው ደግሞ በመላው ዩናይትድ ስቴትስ ያሉ ተመራቂ ተማሪዎችና የድህረ ምረቃ ወይም ዶክትሬት ዲግሪ ተመራማሪዎች እንዲሁም ፕሮፌሰሮች አጋዥነት የሚታተመው The Journal of Emerging Investigators የተሰኘ የአካዳሚ መጽሔት ነው። ደረጀ ደስታ በልጅነት እድሜዋ ለትልቅ ስኬት የበቃችውን ክርስቲያንን አነጋግሮ ተከታዩን አዘጋጅቷል።
የተለያዩ የጽዳት መሳሪያዎች በፍሪጅ መደርደሪያዎች ባሉ ባክቴሪያዎች እድገት ላይ የሚያሳድሩት ተጽዕኖ በሚል ርዕስ የታተመ የምርምር ጽሑፍ ነው። በህትመቱ ላይ አዘጋጆች ክርስቲያን ተኮላ ከቨርጂኒያ የቶማስ ጀፈርሰን ሃይ ስኩል የሳይንስና የቴክኖሎጂ አካዳሚ፣ በሃርቫርድ ዩኒቨርሲቲ ጆዋ ኪም እና ከጆን ሆፕኪንስ ዩኒቨርሲቲ ጄፍሪ ጄሊ መሆናቸው በታተመው ጽሑፍ ላይ ተጠቅሷል። ክርስቲያን በቅድሚያ ራሷን እንደሚከተለው ታስተዋውቃለች።
ስሜ ክርስቲያን ይባላል። የ15 ልጅ እና የ10ኛ ክፍል ተማሪ ነኝ። የምማረው ቶማስ ጀፈርሰን ሃይ ስኩል ነው እና ከአባት እና እናት እና እህቴ ጋር ነው የምኖረው።
ከወይዘሮ አያንቱ መገርሳና ከአቶ ደረጀ ተኮላ የተወለደችው ክርስቲያን ጥናቱን በዋነኝነት ያዘጋጀችውና በኮቪድ-19 ጊዜ የወጠነችው ፕሮጀክት መሆኑን ገልጻ ሁለቱ አስጠኝ ረዳቶቿ በጥናቱ ላይ ያላቸውን ተሳትፎ ገልጻለች።
ታዲያስ ክርስቲያን እንዴት ነሽ?
ደህና ነኝ። እንዴት ነህ?
ትምህርት ጥሩ ነው?
ጥሩ
የክርስቲያን ተኮላ ስራ በመላው ዩናይትድ ስቴትስ ባሉ ተመራቂ ተማሪዎችና ቀድመ ዶክተር ተመራማሪዎች እንዲሁም ፕሮፌሰሮች አጋጅነት በሚታተመው The Journal of Emerging Investigators ወይም JEI የአካዳሚ መጽሔት ላይ የታተመ ነው። ህትመቱ የሚያስተናግደው በዩናይትድ ስቴትስ ውስጥ ካሉ የመለስተኛና ሁለተኛ ደረጃ ተማሪ ሳይንቲስቶች የተገኙ የምርምር ውጤቶችን ነው። ክርስቲያን አሁን የምትማረው በትምህርታቸው የላቁ ተማሪዎች በሚማሩበት የቨርጂኒያው ቶማስ ጃፈርሰን ሁለተኛ ደረጃ ትምህርት ቤት ነው። እንደ እድሜዋ ከሆነ አሁን 9ኛ ክፍል ተማሪ መሆን ነበረባት። እሷ ግን የምትማረው 10ኛ ክፍል ነው። ይህ እንዴት እንደሆነ ታስረዳለች።
እንደ እድሜሽ ከሆነ 9ኛ ክፍል መሆን ነበረብሽ አይደል? አሁን አንቺ ግን 10ኛ ክፍል ነሽ። ይህ ለምን ሆነ?
አዎ 10ኛ ክፍል የሆንኩበት ምክንያት አንድ ክፍል ስለሌለኩ ነው። ያ የሆንኩበት ምክንያት ወላጆቼ ከልጅነቴ ጀምሮ ሁልጊዜ እንዳጠና ይረዱኝ ነበረ። ከዛም ትምህርት ቤቴ ፈተና ሰጡኝና ወደሚቀጥለው ክፍል ሄድኩ።
እስኪ ወደ ምርምር ስራሽ እንምጣና ፕሮጀክቱን እንዴት ጀመርሽው? ለምን ተጀመረ? እስቲ ትንሽ ንገሪኝ።
እሺ 8ኛ ክፍል ያለው የርቀት ትምህርት እየተማርኩ ነበር። ሌላ ተጨማሪ ነገር መስራት ፈልግ ነበርና ክፍል ውስጥ አስተማረኝ እንደ መጠጥ ታክ ነበር። እና አንድ ፕሮግራም አሳየችኝ። ፕሮግራሙ የሳይንስ እና የምርምር ዝግጅት ነበር። ከዛ አስተማረኝ ይሄን ፕሮግራም እንደ አመለክት መከረችኝ። ከዛ በኋላ ለፕሮግራሙ ተመረጥኩኝና ፕሮግራሙ ሲጀምር አንድ መንቶር ሰጠኝ። እኔ ወረቀቱን ከሳፍኩኝ በኋላ እሱ የጻፍኩት ይያንበባል እና ያይና መስተካከል ያለበት ነገር እንዳስተካክል ይረዳኛል። ብዙ መከራ እያደረገን 3 ዓመት ያህል ወሰደብን እና የ3ኛ ዓመት ላይ ምርምራችን ጨረስን እና ወረቀቱን ታተመ።
የምግብ ብክለት ወይም መመረዝ በዓለም ዙሪያ በሚሊየን የሚቆጠሩ ሰዎችን የሚያጠቃ ከባድ የጤና ችግር መሆኑን በምርምር ጽሑፉ መግቢያ ላይ የወጣው ሀተታ ያመለክታል። በዩናይትድ ስቴትስ ውስጥ ብቻ ከምግብ መበከል ጋር በተያያዘ በግለሰብም ሆነ በኢንዱስትሪ ደረጃ ይህንን ለመዋጋት የሚያስችሉ የመከላከያ እርምጃዎች በተሳካ ሁኔታ መሰራት እንደሚኖርባቸውም በጥናቱ ተመልክቷል። የክርስቲያን ስራ ከነዚህ አንደኛው ነው። ክርስቲያን ከዚህ በኋላ በሳይንስ ስራው ትቀጥል ይሆን?
አሁን ምን እየተማርሽ ነው? ወደፊትስ ምን መሆን ነው የምትፈልጊው?
አሁን የ10ኛ ክፍል ተማሪ ነኝ እንዳልኩ እና የተማርኩ ያለው ሳይንስ ነው እና ወደፊትም በሳይንስ መቀጠል እፈልጋለሁ። በዛም ምክንያት አሁን የምወስዳቸው ክላሶች ከዚህ ምርምር ጋር የተያዘ ነው።
እንደ ትልቅ ሆድቃ ብዙ የምግብ አይነቶች የሚታጨቅበት ፍሪጅ፣ የሚንጠባጠቡ ምግቦችና ቅባቶች፣ የተትረፈረፉ ደረቅ ነገሮች በርጥበት ምክንያት እየቆዩ ሲሄዱ መልካቸውንም እየቀየሩ ባክቴሪያዎችንም እየቋጠሩ መያዛቸው አይቀርም። ክርስቲያን የጸዱና ያልጸዱ እንዲሁም በተለያዩ ማስጃዎች የሚጸዱ ፍሪጆች ባክቴሪያዎችን በመከላከል መጠናቸውን በመቀነስ ረገድ ያላቸውን ውጤት በመፈተሽ ለይታ አመለከተች። ከምግብ ማቀዝቀዣው ፍሪጅ መደርደሪያዎች ላይ ናሙናዎችን ጠርጋ በማውጣት ለምርምር ስራ በተመደቡ የምርምር ትሪ ሳህን ወይም ኤልቢ አገር ላይ በማኖር የባክቴሪያዎቹን እድገት እየተከታተለች በመለካት አነጻጸረች። በዚህ መሰረት የፍሪጅ መደርደሪያን ከማጽዳት በኋላና በፊት መደርደሪያዎችን በውሃ ብቻ ማጽዳት ከሌሎች ጋር ሲነጻጸሩ ውጤታማ እንዳልሆኑ አስረዳች። ለምሳሌ የእቃ ማጠቢያ ወይም ዲሽ ሳሙናና ሊሶል የተባሉ የእቃ ማጠቢያዎች የባክቴሪያዎቹን ቁጥር በተሳካ ሁኔታ እንዲቀንስ ማድረጉን በማረጋገጥ አስመዘገበች። በዩናይትድ ስቴትስ ብቻ በየዓመቱ 48 ሚሊዮን አሜሪካውያን በምግብ ብክለት እንደሚጠቁ የአገሪቱን የበሽታ ቁጥጥርና መከላከል ማዕከልን የጠቀሰው የምርምር ጽሑፉ አመልክቷል። ከምግብ መበከል ጋር የተያያዙ 250 የሚደርሱ የበሽታ አይነቶችም መኖራቸውም ተጠቅሷል። እንዲህ ያሉ ግኝቶች ተቋማት ብቻ ሳይሆኑ ሰዎችም በግል በየቤታቸው ሊያደርጉት የሚችሉ ጤና ነክ የመከላከል እርምጃዎች መኖሩን ያመለከተ ጥናት ነው ብላለች ክርስቲያን።
ቤተሰቦችሽ ፕሮጀክቱ ላይ ረድተውሽ ነበር? ምንድን ነው እስቲ ስለ ቤተሰቦችሽ ምን እንደሚያደርጉልሽ እንዴት እንደሚረዱሽ ንገሪን ክርስቲያን።
አዎ ቤተሰቦቼ በጣም ይረዱኝ ነበረ። አንደኛ በእቃ በማቅረብ ይደግፉኛል። ሌላ ደግሞ ኪችኑን እንድጠቅም ፈቅዱልኛል። ፍሪጁንም እንድጠቅም ፈቅዱልኛል። የምሳ ምርምር ከባክቴሪያ ጋር የተያያዘ ስለሆነ ምንም እንኳን ቢያስጋቸውም እንድሰራ በጣም ደስተኛ ነበር።
ክርስቲያን ውልደታቸውና እድገታቸው በውጭ አገር ሆነው የወላጆቻቸውን ቋንቋ ላለመርሳት ከሚታገሉት መካከል አንዷ ናት። አማርኛን ከንግግርም አልፋ ሳይንሱን ለመግለጽ ስትታገልበት ጉብዝናዋ ያስደንቃል።
በአንቺ እድሜ ያሉም ሆነ ከአንቺ እድሜ በታች ላሉት ልጆች ምን ትመክሪያለሽ? ክርስቲያን እንዳንቺ ጎበዝ እንዲሆኑ ምንድን ነው የምትመክሪያቸው?
ለኔ ታናናሶች የሆኑ ልጆች የምመክረው መጽሐፍ ማንበብ በጣም አስፈላጊ እንደሆነ እና ጥያቄ መጠየቅ፣ ትምህርት ቤት ውስጥ መሳተፍ እና ከትምህርት ቤት ውጪ ሌላ ፕሮግራም በፍላጎታቸው መስራት።
ወደፊት ምን መሆን ታስቢያለሽ? አንቺ ምንድን ነው መሆን የምትፈልጊው?
ሳይንስ አንደገር በሳይንስ መሆን እፈልጋለሁ። ዶክተር ቢሆን ወይም ሕክምና መስራት ሪሰርች ማድረግ። ሌላ
በኮቪድ ጊዜ ነው ይሄን ነገር ያደረግሽው አይደል ክርስቲያን? በኮቪድ ጊዜ ቤት ውስጥ ተዝም ብዬ ከመቀመጥ አንዳንድ ነገሮች ልሞክር ብለሽ ነው ያደረግሽው ወይስ እንዴት ነበረ?
አዎ፣ እና ትምህርት የሄድኩኝ ሊያ ነገር በጨማሪ ማድረግ ፈልግኩኝ ነበረ። ለዛ ነው ይህን እየጀመርኩት እና ቤት ሲሆን ስቀመጥ ሊያ ነገር ማድረግ ፈልግኩ ነበር።
በጣም አመሰግናለሁ ክርስቲያን።
አዎ፣ እኔም አመሰግናለሁ ስለጋበዝከኝ ዛሬ።
የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን በሁለት ሳምንት አንዴ ወደ እናንተ የሚደርሰውን የመስታወት መሰናዷችንን ነው እየተከታተላችሁት ያላችሁት። በአሜሪካ ድምጽ ራዲዮ የሚተላለፉ ዝግጅቶቻችንን ከሬዲዮ በተጨማሪ በዌብሳይታችን amharic.voanews.com ላይ በቀጥታ መከታተል ትችላላችሁ። አት ቪኦኤ አምሃሪክ የፌስቡክ ሃሽታግ፣ ቪኦኤ አምሃሪክ የትዊተር ገጻችን ነው። ተከተሉን፣ አስተያየቶቻችሁንም አጋሩን። ተከታዩ ዝግጅታችን ደግሞ የፊልምና የሙዚቃ አፍቃሪዎችን ቀልብ እየተቆጣጠረ የሚገኘውን የደቡብ ኮሪያ ፊልምን ይቃኛል። ሃሊዩ የኮሪያ መዝናኛ ኢንዱስትሪ። ልቦለድ ፊልሞች ጀምሮ እንደ ኔትፍሊክስ የመሳሰሉ የፊልም ማሰራጫው ታሮች ላይ እስከሚታዩት ተከታታይ ፊልሞች ድረስ የዓለምን የፊልም ተመልካቾች ቀልብ በከፍተኛ ሁኔታ እየተቆጣጠሩ ያሉት የደቡብ ኮሪያ ፊልሞች ለኢትዮጵያ ወጣቶችም ቀዳሚ የመዝናኛ ምርጫ ከሆኑ ቆይተዋል። በተለይ ባለፉት 10 ዓመታት ቁጥራቸው እየጨመረ የመጣው የኮሪያ ፊልም አፍቃሪ ወጣቶች ቋንቋውን ከመናገር አልፎ ለከፍተኛ ትምህርት ወደ ደቡብ ኮሪያ በመጓዝ ከፍተኛ የባህል ትስስር እየፈጠሩ ሲሆን በኢትዮጵያ የጥበብ ስራ ላይም ተጽዕኖ ማሳረፍ መጀመራቸውን ባለሙያዎች ይገልጻሉ። በዚህ ዙሪያ የፊልም አፍቃሪ ወጣቶችንና ባለሙያዎችን አነጋግሬ የኮሪያ ፊልሞች በዚህ መጠን እንዴት ተወዳጅ ሊሆኑ ቻሉ ስል ጠይቄያለሁ። ሙሉን ዝግጅት ተከታትለን እንመለስ። አመቷ ወጣት ሄርሞን አጥላባቸው የደቡብ ኮሪያ ፊልሞችን ማየት የጀመረችው ገና የ10 አመት ልጅ እያለች ነው። እሷና ሁለት እህቶቿ ለድሚያቸው የሚመጥንና ከቤተሰብ ጋር ማየት የሚችሉት ግን ደግሞ የሚያዝናናቸው ፊልም በሳተላይት የሚሰራጩ የቴሌቪዥን ጣቢያዎች ላይ ሲፈልጉ ኬቢኤስ በተሰኘው የደቡብ ኮሪያ ዓለም አቀፍ ጣቢያ ላይ ዩ አር ማይ ዴስቲኒ የተሰኘውን ተከታታይ ፊልም አገኙ። ከዚያን ጊዜ ወዲህ ምርጫቸው በሙሉ የኮሪያ ፊልም እንደሆነ ሄርሞን ትገልጻለች። የ25 ዓመቷ ወጣት ሄርሞን አጥላባቸው የደቡብ ኮሪያ ፊልሞችን ማየት የጀመረችው ገና የ10 ዓመት ልጅ እያለች ነው። እሷና ሁለት እህቶቿ ለድሚያቸው የሚመጥንና ከቤተሰብ ጋር ማየት የሚችሉት ግን ደግሞ የሚያዝናናቸው ፊልም በሳተላይት የሚሰራጩ የቴሌቪዥን ጣቢያዎች ላይ ሲፈልጉ ኬቢኤስ በተሰኘው የደቡብ ኮሪያ ዓለም አቀፍ ጣቢያ ላይ ዩ አር ማይ ዴስቲኒ የተሰኘውን ተከታታይ ፊልም አገኙ። ከዚያን ጊዜ ወዲህ ምርጫቸው በሙሉ የኮሪያ ፊልም እንደሆነ ሄርሞን ትገልጻለች።
ኬቢኤስ ወርልድ የሚባል ቻናል ነበረ ዲሽ ላይ ማለት ነው። አሁንም አለው ዲሽ ላይ። እዛ ላይ ነበረ መጀመሪያ ማየት የጀመርነው እና ማየት የቀጠልንበት ምክንያት የቤተሰባዊ ነገር ስለሆነ ነበር ማየት የቀጠለው ማለት ነው። እና አሁን የምናገኘው ኢንተርኔት ላይ ያው ኢንተርናሽናሊ በጣም ሁሉም ሰው እየወደደው ስለሆነ ኢንተርኔት ላይ የኮሪያ ፊልም ብለሽ ሰርች ብታደርጊ በደንብ ይመጣልሻል። እና ያየኋቸው ፊልሞች ደግሞ መቁጠር በጣም ከባድ ነው። ከ2006 ጀምሮ እስካሁን ድረስ 2023 ድረስ ያየኋቸው በጣም ከመብዛታቸው የተነሳ በቁጥር አላቃቸውም። እኔም
በምስራቅ እስያ የምትገኘውና በቆዳ ስፋቷ ከአፋር ክልል ጋር የምትመጣ ጠናው ደቡብ ኮሪያ ያላት የህዝብ ብዛት ከኢትዮጵያ በግማሽ ያነሰ ቢሆንም በፊልምና በሙዚቃ ስራዎቿ ግን
ዝነኛውን የሆሊውድ ፊልም መቀናቀንና የዓለም የመዝናኛ ኢንዱስትሪን መቆጣጠር ችላለች። እንደ አውሮፓውያን አቆጣጠር በ2020 ፓራሳይት የተሰኘው የደቡብ ኮሪያ ፊልም በምርጥ ምስል ዘርፍ የኦስካር ሽልማት ማግኘት ከቻለ ወዲህ ደግሞ ሃሊዮ የተሰኘው የፊልም ኢንዱስትሪዋም ሆነ የፖፕ ሙዚቃዋ የአፍሪካ ሀገራትን ጨምሮ በመላው ዓለም ተወዳጅ ሆኗል።
ጋርስ ጀነሬሽን ይባላሉ። እና ዘፈኖቻቸው እንዳለ ነው የምወደው። እነሱ ናቸው ያስጀመሩኝ ደግሞ የዘፈኖቹን ማለት ነው። ጋርስ ጀነሬሽን ይባላሉ። አሁን ዩ አር ማይ ዲስቲኒ ነበር መጀመሪያ ፊልም ያየሁት ብዬ ነበረ። እና 9 ሜምበር ናቸው። እና አንዷ ሜምበር እዛ ፊልም ላይ ትሰራ ነበር የጋርስ ጀነሬሽን የሚባል ቡድን ማለት ነው። እና ዘፈን በቃ ሁሉንም ነው የምወደው ማለት ይቻላል።
እንደ በርካታ የኮሪያ ፊልም አፍቃሪ ወጣቶች ሄርሞን የኮሪያ ፊልሞችን በማየት ብዛት ቋንቋውን እስከ መናገር ደርሳለች። አሁን ላይ በደንብ መናገር ይከብደኛል ብትልም ያለምንም የትርጉም እርዳታ ፊልሞቹን መስማትና መረዳት ትችላለች።
የኮሪያ ቋንቋም የመማር ነገር ነበረ እና ደግሞ ሰብታይትል ስለነበረው ደግሞ የእንግሊዝኛ የማንበብ ችሎታ በጣም አዳብረን ነበረ እኔና እህቶቼ። በአንድ ድንገት ሁለት ሶስት እንደዛ አሁን ሆኗለሁ። አሁንም ካለ ሰብታይትል የኮሪያ ፊልም ማየት እችላለሁ፣ ግን ያው ፕራክቲስ አለማድረጉና ከሰው ጋር ለመነጋገሩ ይከብዳል። የማውራቱን ነገር እንጂ የመስማቱና የመረዳቱ ቀላል ነው።
ሄርሞን ተማሪ በነበረችበት ወቅት የኮሪያ ፊልም አፍቃሪያን በሚል በአዲስ አበባ ከሚገኙ የኮሪያ ፊልም ተመልካቾች ጋር ማህበር መስርተው ነበር። ከ20 የማይበልጡ ተማሪዎች የመሰረቱት ማህበርም በመቶዎች የሚቆጠሩ አባላቶችን ማፍራት ችሎ እንደነበር ታስታውሳለች። እስከዛሬ ከሆሊውድ የተመለከትኳቸው ፊልሞች በጣት ይቆጠራሉ የምትለው ሄርሞን የኮሪያ ፊልሞችን ለምን በዚህ መጠን እንደምትወድ ጠይቂያታለሁ።
ከኛ ጋር የኮሪያ ፊልሞች በጣም ባህላቸው ያሳየናል ራሱ ባህላቸውን ማለት ነው። ከኛ ጋር በጣም መቀራረቡ መሆን፣ ቤተሰባዊነት መሆን እና ቤተሰብ ውስጥ ራሱ ጥል ያለው ራሱ አንዳንድ ቤት ውስጥ የምታያቸው ነገሮች ናቸው እና የሆነ አይተሽ ይሄ ነገር እኛ ጋርም አለ የምታያቸው ነገሮች ብዙ ናቸው እና ያው ብዙ ጊዜ ያው የአሜሪካ የቤተሰባዊ ፊልም አሉ፣ ግን እንደኛ ኢትዮጵያዊ የሆነ የቤተሰባዊ ፊልም አይደሉም ከኮሪያ አንጻር ማለት ነው። ባህላቸው ከኛ ጋር ሞር ቅርብ የሚያደርገው እሱ ነገራቸው ነው።
ሌላው ያናገርኳት ገና የ7 ዓመት ልጅ እያለች በኮሪያ ፊልሞች ፍቅር የወደቀችው ራሄል ሰለሞን አሁን የ24 ዓመት ወጣት ስትሆን ልክ እንደ ሄርሞን የኮሪያ ፊልሞችን በብዛት በመመልከትና የፖፕ ሙዚቃዎቹን በመስማት ያዳበረችው ቋንቋ በደቡብ ኮሪያ የሚገኘው ውጁን ዩኒቨርሲቲ ነጻ የትምህርት እድል እንድታገኝ ረድቷታል።
በፋሚሊ ፊልምን በቃ እኛ ብንኖረ ደስ ኖረ ነው ብዬ የሚያስባቸውን ነገሮች ያሳየኝ ስለነበረ በጣም እንወደዋለን አለች። በቃ ልክ ፌሪ ቴልም አይደለም ብትስ ሪያሊቲ ግን እኔም እንደዛ መኖር እችላለሁ በዚህ ጥያቄ ውስጥ ማስገባት ብቻ ነገሮች ና ሲሆን ኢማጂኔሽን በጣም እንዳሰፋኝ በዛ ደግሞ ሪያሊቲንም ፌስ እንዳደርግም እያደርገኝ ነበረ።
አብዛኞቹ የኮሪያ ድራማዎች ቤተሰባዊ ይዘት አላቸው። በብዛት በቤተሰብ አባላት መካከል ያሉ ግንኙነቶችንና ማህበራዊ ችግሮችን ያነሳሉ። ራሂል እንደምትለው አብዛኞቹ ጉዳዮች ከኢትዮጵያ ባህልና አኗኗር ጋር ተመሳሳይነት አላቸው።
ኮሪያኖች እንዴት እንደሚኖሩ፣ ምን አይነት ጌም ይጫወታሉ፣ ምን አይነት ባህል አላቸው፣ የቤተሰብ ባህል እንዴት ነው፣ እንደዚህ አይነት ነገሮችንም በጣም ውድና አይነበረ በጣም ለኮሪያ ድራማ ነው ሪያሊቲ ሾው ምናምን በቃ በጣም ኦቨርዌል በጣም ኢንትረስት ስለነበረ የኮሪያ ዜናው ላይ ነበረ። ነታለ
ኢትዮጵያና ደቡብ ኮሪያ ረጅም ዘመን ያስቆጠረና በደም የተሳሰረ ወዳጅነት አላቸው። ከ70 ዓመት በፊት ሰሜን ኮሪያ በደቡብ ኮሪያ ላይ ጦርነት ስታውጅ ኢትዮጵያ ቃኛው ሻለቃ ጦሯ በተባበሩት መንግስታት ድርጅት ስር ሆኖ ደቡብ ኮሪያን እንዲደግፍ ልካለች። ጦርነቱ ካበቃ በኋላም ይኸው ሰራዊት በሰላም አስከባሪነት አገልግሏል። በዚህ ጦርነት ከፍተኛ ተጋድሎ ከፈጸሙና ድል ከተቀዳጁ ኢትዮጵያውያን መካከል ደግሞ የራሄል አያት ይገኙበታል። አሁን ደቡብ ኮሪያ ለ2ኛ ዲግሪዋ የፖለቲካ ሳይንስና ዓለም አቀፍ ግንኙነት ትምህርቷን እየተከታተለች የምትገኘው ራሄል ለደቡብ ኮሪያ ያላት ፍቅር ባየቻቸው ፊልሞችና ሙዚቃዎች ይገነባ እንጂ አያቷ የኮሪያ ዘማች መሆናቸውም በልቧ የተለየ ቦታ እንዲኖረው ማድረጉን ትገልጻለች።
ከሴታቴ ሰማ ነበረ። ከእሷ በበለጠ ደግሞ ኮሪያ ምናምን ኪሞችን በጣም ከመሬት የተነሳ ቋንቋውን ለምቻለሁ ብዬሽለ ኢትዮጵያ ላይ ያለ የኮሪያ ሬስቶራንት ምናምን የሄድኩኝ ምግባቸው ምናምን ኤክስፒሪንስ አድርግ ያገኛቸው ኮሪያዎች ነበሩ እና ከዛ ውስጥ አንደኛው ኢትዮጵያ ላይ የኖረች ለዘማቾች እና ለዘማች ልጆች የልጆች እየረዳች ያለች ኮሪያ ያለች እና እሷን አገኘው። ከእሷ ጋር መስራት ችዬ ነበረ ልጅ ላይ ከቮለንቲር በዛ አማካኝነት ዘማቾችን ኢንተርቪው የማድረግ የእነሱን ታሪክ የመስማት እድልም ነበረኝ እና የኔም አይነት ኤክስፒሪንስ አድርጎት የነበረው ነገር ይህንን ነው ብሎ ለማወቅ አስችሎኝ ነበር ማለት ነው። እና ያንን ስሰማ በቃ የሆነ ስፔሻል የሆነ ስቴት ያለኝ ነው መሰለኝ ከኮሪያ
የበለጠ ፍቅርሽን እንዲጨምር አደረገው።
ፕላስ ደግሞ ስጋውን ጦርነቱ ካለቀ እንግዲህ 70 ዓመት ሆኖታል። በአሁኑ አመት ነው 70 ዓመት አልፎ እንኳን እስካሁን ድረስ ዘማቾችንም ዘማች ልጆች የልጆችንም መርዳታቸው ራሱ እንደወዳቸው የሆነ ሁለት አለመርሳታቸው ምናምን ለኮሪያ ያለኝ ፍቅር እንዲጨምር የሚያደርጉ ነገሮች።
ከ18 ዓመት ልጇ ጋር አልፎ አልፎ የኮሪያ ፊልሞችን እንደምትከታተል የምትገልጸው የቴሌቪዥን ፊልሞችና የቲያትር ደራሲ ዳይሬክተርና አዘጋጅ ማዛ ወርቁም በዚህ ተስማማለች። የኮሪያ ፊልሞች ቤተሰብ ተኮር ከሆነው ይዘታቸው በተጨማሪም ታሪኩ ፈጣን መሆኑ የልጇን ጨምሮ የብዙ ወጣቶችን ቀልብ ለመግዛቱ ምክንያት ነው ትላለች።
የኢማጂኔሽናቸው ደረጃ የምናባቸው የነጻነት ደረጃቸው የድፍረታቸው ሀሳብ ሲያመጡ እንደገና ደግሞ ምንም ቁጠባ የለባቸውን ግብቶሻል ግብር ውጣ አደርገው እና በጣም ተጠንቅቀው ነው የሚሰራቸው። አዲስ ነገር ታገኛለች። ታሪካቸው በጣም ኢንተረስቲንግ ነው እና ያስቀምጡሻል። ሳታቂ ያስቀምጡሻል። በጣም ጥሩ ናቸው። ከዛ ደግሞ ሳየው ለሱ አሁን ለምሳሌ ስታየው የማየው ነገር መውጠኝነት ነገር የላቸውም። የግድያ አሁን ብዙ አሜሪካ ፊልሞች ላይ የምታያቸው ዘግናኝ ነገሮች በቃ የግድያ ምናምን ያላቸው ነገሮች እንደ ሳይንስ ነገሮች በብዛት የላቸውም። እሷ እንግዲህ እሷ የምታያቸው የእሷ ምርጫዎች ሊሆኑ ይችላሉ፣ ግን በጣም ብራይት ናቸው። ኢቭን ከከለር አንጻር ስታያቸው የኮሪያ ፊልሞችን ብራይት ናቸው። አንድ አይነት መጥፎ ናቸው። ሁሉም የኮሪያ ድራማ አንድ አይነት እስኪመስልሽ ድረስ በጣም ፖዘቲቭ ነገር በጣም ብራይት ነገር ነው የሚጠቀሙት እና እሱም ኢምፓክት የሆነ ነገር አለው እና ኢንስፓየር ያደረገኛል ትላለች።
የኮሪያ ፋውንዴሽን ለዓለም አቀፍ የባህል ልውውጥ የተሰኘው ተቋም ባወጣው መረጃ መሰረት እንደ አውሮፓውያን አቆጣጠር በ2018 ሃሊዩ የፊልም ኢንዱስትሪ ለኮሪያ ኢኮኖሚ 9.5 ቢሊዮን ዶላር ከማስገኘቱ በተጨማሪ ደቡብ ኮሪያ በዓለም ላይ ላላት ገጽታም አስተዋጽኦ አድርጓል። ማዕዛ እንደምትለው ከፊልሙ በተጨማሪ ሙዚቃቸው፣ ፋሽናቸውና አጠቃላይ የመዝናኛ ኢንዱስትሪያቸው ሀገራቸውን በማስተዋወቅ ረገድ ትልቅ ሚና እየተጫወተ ነው።
በተከታታይ ቴሌቪዥን ድራማቸው የሚገባው በጣም ሀገራቸውን በጣም እንዳስተዋወቁ ሀገራቸውን እንድትወጂ አድርገው እንደሰሩ ብራይት አድርገው እንደሰጡሽ ኢቨን በተከታታይ ቴሌቪዥን ድራማቸው ላይ ያሉ አክተሮች መልካቸውና የቶናቸው ተመሳሳይ አድርገው ነው የሚሰጡት። ያልተዘባረቀ ነው። እንደዛ አድርገው ነው የሚሰጡት እና ከፍተኛ ተጽዕኖ እየፈጠሩ አለ ይመስለኛል።
የወጣቶችን ስሜት ተቆጣጥሮ የያዘው የኮሪያው ሃሊዩ የፊልምና የሙዚቃ ኢንዱስትሪ በሀገር ውስጥ የኪነ ጥበብ ስራዎች ላይስ ተጽዕኖ ይኖረው ይሆን? ማዛን ጠይቂያታለሁ።
ተጽዕኖ አላቸው። ተመልካቾቻችንን ወስዷል በሆነ መንገድ። እኛ እንደ በተወሰነ መንገድ እንደ ቻሌንጅ ነው የምቆጥረው ለእኛ ሀገር ተመልካች። ኢትዮጵያ ድራማዎችን ማየት ሲችል ወደ ሌላ ሄዷል ማለት ነው፣ ወደ ሌላ ሀገር ስራዎች ሄዷል። ስለዚህ ትልቅ ቻሌንጅ ነው። በዛ ደረጃ መስራት ባንችል ወደዛ ተጠጋ ወይም ደግሞ በምንድን የተበለጥ ነው የምለው እንድናይ መንገድ ይከፍታል ብዬ አስባለሁ።
ይህን ያክል ተጽዕኖ ካለው ፊልሞቻችንን እና ድራማዎቻችንን የምንቀርጽበትን መንገድ መቃኘት ይኖርብናል የምትለው መዓዛ ፍጥነትን ከሚጠይቀው ትውልድ ጋር አብሮ መራመድ የሚችሉ የፈጠራ ስራዎችን መስራት ለሀገር ውስጥ የኪነ ጥበብ ባለሙያዎች የተተወ የቤት ስራ ነውም ትላለች።
ድራማዎቻችን ህግ ብለን ነው የምንተረከው እና ሰው ይቀመጣል። በጣም ቁጭ ታደርጊያለሽ። ስታስቀምጪው ውስጡ ቶሎ ቶሎ የሚቀየር ሀሳብና ታሪክ ቁም ነገር ወይም ሌላ ነገር ካልሰጠሽ በስተቀር አይቀመጥልሽም። ስለዚህ ወደዛ ለመሄድ እንገደዳለን። አለበለዚያ ከገበያው በተለይ ከዓለም አቀፍ ገበያውና ተፈላጊነት እየሸሸን እንሄዳለን ማለት ነው። ይህን አሁን ላይ ያለውን ዓለም ላይ ያለውን የቴክኖሎጂ ዳይናሚክስ ተረድቶ መስራት አለብን ማለት ነው። ይህ የቤት ስራ ነው ብዬ ነው ማለት ነው።
አብዛኞቹ የኮሪያ ፊልም አፍቃሪያን በጋራ የሚስማሙበት ሌላው ነጥብ የኮሪያ ፊልሞች ከእውነታው ጋር የተቀራረቡና ያልተጋነኑ መሆኑን ነው። ራሂልም ወደ ደቡብ ኮሪያ ከሄደች በኋላ በፊልም ላይ ስታየውና ታሪኩን፣ ቋንቋውን ስትማር የቆየችውን ደቡብ ኮሪያን እንዳገኘች ትገልጻለች። በተለይ ግን ያደነቀችው ንጽህናቸውን ነው።
ፊልም ላይ ያለው ነገር እዚህ ላይ ማለ ምናምን የሚለውን ነገር በደንብ ፊል እያደረግኩት ነው። ቋንቋውን ከወቅሽ እዚህ ሀገር ላይ ሁሉም ነገር በቋንቋቸው ነው እና በጣም ኮንቪኒየንት በሆነ ወይ ነው ባስ ምናምን ሰብወይ ምናምን እንዳለ በስልኬ ሰውን እንኳን መጠየቅ ሳይጠበቅብኝ በስልኬ ሁሉንም ነገር ማወቅ እችላለሁ እና በእነሱ ቋንቋ ማንበብ የምችል ከሆነ ምናምን ከሆነ ኤቭሪቲንግ ኢዝ ቬሪ ኮንቪኒየንት። በጣም ገራሚ ሀገር ነው።
ከፊልምና ሙዚቃቸው ባሻገር በአዲስ አበባ በሚገኙ የኮሪያ ምግብ ቤቶች ምግባቸውን የምትሞክረውና በየዓመቱ የሚካሄዱ የኮሪያ ፌስቲቫሎች ላይ የምትካፈለው ሄርሞንም ምኞቷ አንድ ቀን እንደ ራሄል በደቡብ ኮሪያ ተገኝታ በፊልም ያየቻቸውን የተራቀቁ ቴክኖሎጂዎች፣ ታሪካዊ ቦታዎችና መልካም ስነ ምግባሮች በአካል መመልከት ነው። ለአሜሪካ ድምፅ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። ከአሜሪካ ድምፅ ራዲዮ የሚተላለፈውን የእሁድ ምሽት መስታወት መሰናዷችን እንደቀጠለ ነው። ዛሬ እንግዲህ ደረጀ ደስታ አብሮኝ የለም። ስለዚህ ብቻዬን እያስተናገድኳችሁ ያለሁት ስመኝሽ የቆየ ነኝ። ወደ ተከታዩ ዝግጅት ከማለፋችን በፊት ደግሞ አንድ ሌላ ሙዚቃ ልጋብዛችሁ። ተወዳጇ ድምፃዊት ሚካያ በኃይሉ ሰበቤ እያለች የምትጫወተውን ለስለስ ያለ ዜማን ያዘጋጀሁት
Yeah, I can.
ሰበቤ ሚካያ በህይወት ያለች ካዘመቻቸውና እስከዛሬም ተወደው ከሚሰሙ ስራዎቿ መካከል አንዱ ነው። በዚህው ወደ ተከታዩ መሰራዶ ነው የምናልፈው። ታዲያስ በ20 አመቱ በዩናይትድ ስቴትስ ውስጥ ይሰራጩ ከነበሩና በኋላም በድህረ ገጽ መታተም ከጀመሩ ሚዲያዎች መካከል አንዱ መሰረቱን በኒውዮርክ ያደረገው ታዲያስ መጽሔት 20ኛ አመቱን እያከበረ ነው። እንዲህ እንደዛሬ ማህበራዊ ሚዲያውና የዲጂታል ህትመት በአይነትና በመጠን ሳይስፋፋ በፊት ቀድመው ወደ ድህረ ገጹ ከሄዱት መካከል ታዲያስ መጽሔት አንዱ ሲሆን ከህትመት ወደ ዲጂታል ያለው የሽግግር ሂደት ምን ይመስላል? ሚዲያውና ቴክኖሎጂውስ ወደፊት የሚራመደው እንዴት ነው? ሲል ደረጀ ደስታ ከታዲያስ ባለቤትና ዋና አዘጋጅ ሊበን ኤቢሳ ጋር ቆይታ አድርጓል። ወደዛው እናልፋለን።
ጤና ይስጥልን አቶ ሊበን ኤቢሳ፣ የታዲያስ መጽሔት ባለቤትና ዋና አዘጋጅ። ጤና ይስጥልን ከማለት ፋንታ ታዲያስ ማለት ነበረብኝ ይሆን? ታዲያስ ሊበን።
ታዲያስ ደረጀ።
ግን ለምንድን ነው ታዲያስ ያላችሁት?
ታዲያስ ሚን እንደምታውቀው ይህ ነው ጨዋታም ሰላምታም ነው። ግን እዚህ ሀገር ታዲያስ ሪፍሌክት የሚያደርገው መጀመሪያ ላይ እኔ እዚህ ሀገር ስመጣ ለምሳሌ በጣም ሀይ ስኩል ተማሪ ነበር እና ብዙ ከኢትዮጵያኖች ራቅ ብዬ ነበር የምኖረው። ግን ይህ ነው የኢትዮጵያ ያደግንበት ነገር ይናፍቀናል አይደለም? ሀገራችን እና ኢትዮጵያኖች እዚህ ሀገር ያሉ ኢትዮጵያኖች ምንድን ነው የሚሰሩት? ምንድን ነው የሚያደርጉት? ያንን ሴንስ ኦፍ ኮሚኒቲ ክሬት ለማድረግ በዛ ነው ታዲያስ ታዲያስ ሜጋዚንን የጀመርነው።
ታዲያስ አሁን በቅርቡ 20ኛ አመቱን ሊያከብር መሆኑን ሰምቻለሁ። መጀመሪያ አንተና ባልደረቦችን እንኳን አደረሳችሁ ላለሁ። ዛሬ የምንነጋገረው በዚሁ በታዲያስ እና ከሱም ጋር ተያይዞ ባሉ አንዳንድ የሚዲያ ጉዳዮች ዙሪያ ይሆናል። ታዲያስ አሁን ራሱን ሲጠራም ሆነ ሲያስተዋውቅ እንዴት አድርጎ ነው? ድሮ ታዲያስ መጽሔት ነበረ፣ አሁን በድረ ገጽ ላይ ብቻ ነው ወይስ ህትመትም አለው? በምን መልክ ነው ያለው ለመሆኑ?
ታዲያስ አሁን ኦንላይን ነው፣ አንተ እንዳልከው ዌብሳይት እናያለን። ግን ታዲያስ ማጋዚን ነው፣ አሁንም ኦንላይን ማጋዚን ነው። ኮርስ 20 ዓመታችንን እያከበርን ነው። አሁን ኮምፕሊትሊ በዌብሳይት ብቻ ነው ፓብሊሽ የምናደርገው። ግን ይሄን 20 ዓመታችንን ስናከብር ባለፈው 20 ዓመት የሰራናቸውን ስራዎች ኢንተርቪው ያደረግናቸውን ሰዎች ነው ያን የሰራ ነው። አሁን እንደገና ሄደን ደግሞ ታዲያስ እንላቸዋለን ማለት ነው። እና ያንን በኮፊ ቴብል ቡክ ሰው የሚያስታውሰው ቤት የሚወስደው መጽሐፍ እያዘጋጀን ሆፉን እንግዲህ እዚህ ዓመት ነው የሚወጣው። እና ያ ባለፈው ነው ኢንተርቪው ያደረግናቸውን ሰዎችም እንደገና ደግሞ ኮንታክት አድርገናቸው አሁን ደሞየት እንዳሉ ጠይቀን ያንን የሚያንጸባርቅ ፓብሊሽ እያደረግን ነው። ግን ኮምፕሊትሊ በዌብሳይት ነው አሁን።
ሲጀመር እንዴት ነበር እስቲ አጀማመሩ? በተለይም ትኩረት ይዞ ነበረ በተለይ በማህበራዊ በስነ ጥበብና በላቁ ሰዎች ታሪክና ማህበራዊ ዝግጅቶች ላይ ያተኮረ እንደነበረ አውቃለሁ። እና አሁንም እንደዚያው ነው? ከአጀማመሩ ጋር አያይዘ እስቲ ግለጽልኝ።
አጀማመሩም ልክ አንተ እንዳልከው ነው፣ ግን አሁንም እሱ ነው ዋናው። ምንድነው ነው እዚያ አሁን ያኔ ስንጀምርና አሁን አሜሪካን ሀገር አትሊስት ኢትዮጵያኖች በጣም ተጠናክረዋል። የተለያዩ ሚዲያዎችም አሉ። ያኔ አልነበረም ይሄኛውን ዋን ኦፍ ዘ ፈርስት እና ፎከስ የምናደርገው አርቲስቶች፣ ሳይንቲስቶች፣ ኢንተርፕሪነር ማለት ነው። ኢትዮጵያ አሜሪካን ሀገር አይደለም። ኢትዮጵያኖች የተለያየ ስራ ውስጥ ነው ያሉት። ሁለተኛ ደግሞ ልክ እንደ ኢትዮጵያ በጣም ዳይቨርስ ነን፣ በስራ ብቻ ሳይሆን በሁሉ መንገድ። ሶ ይሄን ፎከስ የምናደርገው አርቲስቶች፣ ሳይንቲስቶች፣ ኢንተርፕሪነሮች፣ በቴክኖሎጂ ውስጥ ያሉ ሰዎች ነው። ያንን ነው የምናንጸባርቀው። እና ምን መማር እንችላለን እርስ በራሳችን፣ እንዴት አድርገን ኢንስፓየር መደራረግ እንችላለን። ዶስ አር ዘ ስቶሪስ ዊ ፎከስ ኦን። ግን አት ዘ ሴም ታይም ደግሞ ኢትዮጵያ ውስጥ የሚነሱ ሶሻል ጀስቲስ ኢሹስ ካሉ ከዛም እነሱ አይነት ነገሮችንም ከቨር እናደርጋለን። ግን አሁን ፎከስ የምናደርገው ቤሲክሊ እሱ ላይ። የእኛ ቤሲክ ፊሎሶፊ ሁል ጊዜ ኢትዮጵያ ውስጥ ብዙ ችግር አለ፣ ግን ኮንቨርሴሽናችን ሁሌ መጨቃጨቅ፣ መጣላት መሆን የለበትም። መጫወትም መሳቅም አለብን። የሚያገናኘን ብዙ ነገሮች አሉ። እሱ ላይ ነው ፎከስ የምናደርገው።
እስቲ ከሰራችኋቸው አሁን እንግዲህ በርካታ ታዋቂ ሰዎችን፣ ተቋማትን፣ የተለያዩ ሰዎችን አነጋግራችኋል፣ የተለያዩ ማህበራዊ ዝግጅቶችንም ሽፋን ሰጥታችሁ አስተዋውቃችኋቸዋል። ከሰራችኋቸው ግን ከነዚህ ውስጥ ለምሳሌ በ20 ዓመት ውስጥ ሰራናቸው ከምትሏቸው በተለይ ለአንተ ልዩ እንትን የሚሰጥ አንድ ሁለቱን ብትነግረን ምን አለ?
ብዙ ነገር አሁን ለምሳሌ ዛሬውን የዛሬ ሳምንት የሰራናቸው ስቶሪ ዌብሳይታችን ላይ ብታይ ሁለት በጣም ኢንስፓይሪንግ ስቶሪስ አሉ። አንደኛው ፈርኒቸር የሚሰራ ልጅ አለ፣ ጆሞ ታሪኩ ይባላል። ዋሽንግተን ዲሲ ነው የሚኖረው። በጣም በጣም ታለንትድ የሆነ ኢትዮጵያዊ ነው። ፈርኒቸር ዲዛይን ነው የሚሰራው። እሱን ሲያደርግ መጀመሪያኛ ፕሪንት ሜጋዚን ሆነን የዛሬ 20 ዓመት እኛ ስለ እሱ ታለንት ታዲያስ ላይ የጻፍ ነው እና የአሁኑ ወር የዛሬ 2 ሳምንት በኒውዮርክ ታይምስ አስክ ጆሞ ሂ ኢዝ ናው ኮንሲደርድ አክቹዋሊ በአሁኑ ሰዓት ጆሞ አሜሪካን ሀገር ካሉ ጥቁር ዲዛይነሮች ዋን ኦፍ ደ ቶፕ ነው እና በኒውዮርክ ታይምስ 9 ሌላ ጥቁር አርቲስቶች ከዓለም ላይ መርጦ ስለ እነሱ እንዲጽፍ ጠየቁት እና እሱን አድርጓል። አሁን እሱ ትልቅ ነው። በጣም ደስ ይለናል እኛ እሱን ስናይ አይደለም ቢኮዝ እሱ ገና ሲጀምር ነው ሃይላይት ያደረግነው። እሱ አንድ ስቶሪ ነው። ሌላ ደግሞ የዛሬ 2 ሳምንት እዚህ ኒውዮርክ ውስጥ ጁሊ ምረቱ ፊኖኸ ሌላ በጣም ትልቅ ኢትዮጵያዊ አርቲስት ናት። አባቷ ኢትዮጵያዊ ነው፣ እናቷ አሜሪካዊ ናት። እዚህ ሀገር ሺስ ኮንሲደርድ ዋን ኦፍ ዘ ቤስት አርቲስት። የዛሬ 2 ሳምንት ትልቅ ኢቨንት ተደርጎ እሷን አኖን አድርገው ከኢትዮጵያ አክቹዋሊ ከፍታ የሚባል አመረፍ የሚባል ፕሮግራም አለ የሶሻል ጀስቲስ ከፍታ የሚባል ፕሮግራም ኢትዮጵያ ውስጥ ትንንሽ ቢዝነስ ኦነሮችን እንደ ባንኪንግ ሆኖ የሚረዱ እነሱ ፋንድሬዝ አድርገው እሷን አነር አድርገዋት ነበር። ለእሷ ራሱ አነሩን የሰጧት እዚህ ሀገር ያሉ ያንግ አርቲስቶች ናቸው። እኛ ታዲያስ ላይ ብዙ ጊዜ ፊቸር ያደረግናቸው ልጆች ማለት ነው። እንደዚህ አይነት ነገሮች ነው።
ብዙ ሳሙኤል
ማርከስ ሳሙኤልሰን ገና ሲጀምር የዛሬ 2003 ማለት ነው ከቨራችን ላይ ነበረ ማርከስ አውር ከቨር ያኔ ገና ሼፍ ሆኖ ነበር የሚሰራው ሌላ ሬስቶራንት ውስጥ። አሁን አዝ ዩ ኖው ወር ሂ ኢዝ ዋን ኦፍ ዘ ቶፕ አርት ሼፍስ ኢን አሜሪካ ዘ ዊቭ ዳን ሜኒ ዊቭ ፎሎድ የእሱን ካሪየሮች። አሁን ለምሳሌ ሬስቶራንትንም ሲከፍት ለዋይት ሀውስ በኦባማ ጊዜ ተጠርቶ ስቴት ዲነር ሲያደርግ ያንን ሁሉ ካሪየሩን ተከትለነዋል። ዊ ኖው ወር ሂ ኢዝ ናው። ሶ እንደዚህ አይነት ስቶሪዎች ነው ሪፍሌክት የምናደርገው። ሌላም ልጆች ደግሞ አሉ። ዴር ኢዝ አ ሚዚሽን ኮልድ ዌና ታቃት ይሆናል። አሁን ግራሚ ኖሚኔትድ አርቲስት ናት፣ ግን ገና ያንግ ሆና ስትጀምር ቢኮዝ በጣም ጎበዝ ስለነበረች እና ያንን ታለንቷን ስላየን ሃይላይት አድርገናት ኢንቨንቹሊ ሄዳ ግራሚ ኖሚኔትድ አርቲስት ናት።
እንዲህ እነዚህ እና ሌሎች በርካታ ስራዎች አሉ። እርግጠኛ ነኝ እንዲህ እንደ ዛሬ ማህበራዊ ሚዲያው ሳይስፋፋ የዲጂታል ህትመቱ በየአይነቱ እና መጠኑ ሳይሆን በፊት ለህትመት ጥሩ ዘመን የሆነበት ጊዜ ነበረ። በነገራችን ላይ ቀድሞ እንግዲህ ወደ ድረገጹ ላይ ከሄዱት መካከል ታዲያስ መጽሔት አንዱ የነበረ ይመስለኛል። እንዲያውም ሁለቱንም አንድ ላይ ማስኬድ ጀመረ ነው ልበል? ያኔ
የሱ ልክ ነህ። ያን ጊዜ ገና ኦንላይን አዲስ በነበረበት ጊዜ ብዙ የኢትዮጵያ ዌብሳይቶች አልነበሩም። እኛ ዋን ኦፍ ዘ ፈርስት ዋንስ ነበርን፣ ግን ያኔ ሜጋዚንም በፕሪንት ፓብሊሽ እያደረግን በዌብሳይትም ነበረ። ከዛ በኋላ ግን ኢቨንቹሊ ፕሪንቱን አቆም ነው፣ ምክንያቱም ዌብሳይቱ በጣም ተስፋፋ። አሁን ደስ የሚለው ነገር ብዙዎቹ ኦፍኮርስ የኛ አንባቢዎች አሜሪካን ሀገር ነው ያሉት፣ ግን ሁለተኛው ትልቁ የኛ አንባቢዎች አሁን ከኢትዮጵያ ነው፣ በኦንላይን ስለሆንን ማለት ነው። ከዚህም የሚመለሱ ከዳያስፖራም የሚመለሱ ሰዎች በፕላስ ደግሞ እዛም ኢትዮጵያም ያሉ አንባቢዎች እና ከመጀመሪያውም ጀምሮ የእኛ ጎል አንደኛው እሱ ነው። እዚህ ሀገር ብቻ ያለን ኢትዮጵያኖችን ማጠናከር የእኛን እዚህ የሚሰራውን ስራ ሪፍሌክት ማድረግ ብቻ ሳይሆን ከዚህና ከኢትዮጵያም ያንን የኢንፎርሜሽን ድልድይ ለመስራት ነው። ምክንያቱም ሀገራችን ነው በሀገራችን በታሪክ በካልቸራችን እንኮራለን እና ያንን አሁን ደግሞ ኢቭን ከዛም አልፎ ቢዝነሶች አሁን በቅርብ ጊዜ ኢትዮጵያ ውስጥ የሚሰሩ አፓርትመንት ቢልዲንግስ አሉ አይደለም? እነሱን ዳያስፖራ ማርኬት ያደርጋሉ። ሰው ከዚህ እንዲገዛ በታሪያስ ላይ እንትን አድርገን ሪዛልቶች አሉ። ሶ ዳት ሚንስ አሁን ዊር ኦልሶ ሄልፒንግ ዳያስፖራ ያለውን ሰው ኢትዮጵያ ውስጥም እንዴት አድርጎ ኢንቨስት እንደሚያደርግ ወደዛም ለመሄድ ነው። ኢን ፊውቸር ያንን የኢንፎርሜሽን ድልድይ ለማጠናከር
ይሄ ከምትሰሯቸው ስራዎች አንጻር ነው። እንግዲህ ወደ ታዲያስ ስንመጣ በነገር ላይ እንግዲህ አንተ ያለኸው ኒውዮርክ ነህ። ከኒውዮርክ ህይወት ጋር እንዴት ይዘኸዋል? ሙሉ ስራ ነው ታዲያስ ወይስ በትርፍ ጊዜ ነው የምትሰራው?
ታዲያስ ነው ለብዙ ጊዜ ፉል። አሁንም ቢሆን ብዙ ማተኩሮ ታዲያስ ላይ ነው። ግን አት ዘ ሴም ታይም ኦፍኮርስ አባት ነኝ። አሁን 6 ዓመት ልጅ አለችኝ። በት ሪል ስቴት ኤጀንትም ነኝ ኒውዮርክ ውስጥ። ሶ ያኛውም ኢንዲፔንደንት ቢዝነስ ነው። ሶ ሁለቱንም እያገናኘ ነው የምሰራው። ታዲያስን ስራውን የማዘጋጀው እኔ ነኝ። ግን በደሞ ፍሪላንስ ጆርናሊስቶች አሉ፣ ኢንፎርሜሽን ፎቶግራፈሮች፣ ኢትዮጵያም ዲሲም የተለያየ ቦታ የሚልኩልኝ ሰው ነው። ብዙ ጊዜ ነው እዚህ ላይ ማተኩሮ። ግን አት ዘ ሴም ታይም እንትን የሪል ስቴት ኤጀንትም ነኝ አባትም ነኝ።
ብዙ ጊዜ ወደ ዩቱብ ወደ ማህበራዊ ሚዲያ ላይ ብዙ ትታይ ምናልባት ማለት ታዲያስን ማለት ነው። ብዙዎቹ የዘርፈ ብዙ ሚዲያ በማድረግ ጽሁፍን፣ ድምፅን እና በቪዲዮ ምስልን አንድ ላይ አድርገው ዩቱብንም እንዲሁ ጨምረው የሚሰሩ እንደሱ ነው የሚሰሩት። እና ታዲያስ በዚያ መልክ የተከሰተ አይመስለኝም። ጽሁፍ ላይ ብቻ ያተኮረ ይመስላል ወይስ በአብዛኛው?
ልክ አሚን፣ ብዙ ጊዜ ጽሁፍና ፎቶግራፍ እንደ ትራዲሽናል ሜጋዚን ፎከስ ያደረግ ነው። ግን ዌብሳይት ዩቱብ ቻነልም አለን፣ አንዳንድ ቪዲዮ እንሰራለን። ግን አሁን ጥሩ ጥያቄ ነው ስል ደረጃ የጠየቀኝ ቅድም የመጽሐፉን ሜንሽን ሳረግ ሜንሽን ያልጠቀስኩት ፖድካስት እየጀመርን ነው። ፖድካስት ማለት ያው በጽሁፍ የምንጽፋቸውን እንደዚሁ በስልክ ኢንተርቪው የምናደርጋቸውን ሰዎች በድምፅ መንገድ እያደረግን እናውጠዋለን። እንትንንም ቪዲዮንም ለማጠናከር ሞር ቪዲዮ ለመስራትም ፕላን አለን። ግን እንዳልከው ጽሁፍ ላይ ነው ሞር ኮንሰንትሬት እያደረግነው እስካሁን ድረስ። ግን ይሄ ፖድካስቱንም እየጀመርን ነው።
እስቲ እንግዲህ ሽግግሩንም እንድናይ ከህትመት ወደ ድረገጽ፣ ከዛ ደግሞ አሁን ይኸው ፖድካስት መጥቷል። አሁን የሚታየው የዲጂታሉን ወይም የኢንተርኔቱን ዓለም ፕሬስ እንዴት እያየኸው ነው? ቴክኖሎጂንስ ወደፊት ወዴት የሚያመራ ነው የሚመስልህ? ከዚህ አንጻር
ቴክኖሎጂ አሚን አሁን እንደምታየው ኤአይ በጣም የሚገርም ነገር ነው። ግን ነው ኢንፎርሜሽን ምን መሰለህ ደብል ኤጅ ስወርድ በአማርኛ ደግሞ እንዴት እንደምትለው በሁለቱም በኩል የተሳለ በአንድ በኩል በጣም ጥሩ ነው አይደለም፣ ለቢዝነስም ለበጎ ለማድረግም ለዴሞክራሲ ኢን ጀነራል ጥሩ ነው። ግን አት ደ ሴም ታይም ደግሞ አሁን ሶሻል ሚዲያ ላይ የምታየው አንዳንድ ነገሮች ሰልፍ ኮንትሮል ያስፈልገናል፣ አዝ ሚዲያ ፕሮፌሽናልስ አዝ ጆርናሊስት፣ ያለበለዛ ዴንጀርም አለው። ግን ይሄን ቴክኖሎጂ አገናኝቶ አንድ ሜንሽን የማድረግልህ ነገር አሁን ታዲያስ እየሰራ ነው ያለው ስቶሪ አለ። አሁን ኢትዮጵያ ውስጥ ይሄ አይነ ስውር ሰዎች መነጽር፣ አዲስ መነጽር አለ የተሰራ። ያ መነጽር ካደረጉት በኋላ ፍል አድርገው ሲሄዱ ፊት ለፊታቸው የተጻፈ ነገር ካለ ያነብላቸዋል። አሁን አንድ ሌላ ሰው ፊት ለፊታቸው ከቆመ ያንን ሰውዬ በደንብ ዲስክራይብ አድርገው ያንን ሰው ይነግራቸዋል። ያ ቴክኖሎጂ በእንግሊዘኛ ቋንቋ been around አሁን እዚህ ሀገር ያለ ኢትዮጵያዊ ኢንጂነር ያንን እንትን በአማርኛ ተርጉሞት አሁን የኢትዮጵያ አይነ ስውር ሰዎች ያንን መነጽር መጠቀም ይችላሉ ወይ ይችላል። አሁን የአሁኑ ሳምንት ወይ የሚቀጥለው ሳምንት ያንን ታሪክ ያንን ስቶሪ እናወጣለን። ሶ ይሄ ቴክኖሎጂ ኢዝ ቬሪ ኢንትረስቲንግ የት እንደሚሄድ እናያለን።
ምንድን ነው ከዚህ በኋላ እንግዲህ ፖድካስት ነው ብላችኋል፣ ወደፊትስ ምንድን ነው ያሰባችሁት ነገር አለ? ሚዲያው ወዴት ነው የሚያመራው የሚመስልህ? ከዚህ በኋላ ያለው የኢንተርኔቱ ላይ ሚዲያ በተለይ እንደ ራሱን ችሎ በገንዘብ ራሱን በዩቱብ ላይ ግልጽ ነው ይታወቃል። እስካሁን በትክክል የተገለጸው ዩቱብ ላይ ብቻ ነው። ሌሎቹ ላይ የገንዘብ ማግኛ እናንተ ወይም በዚህ በቢዝነስ ሞዴል የሚሉት ወይም ሞኔታይዝ ማድረግ ገንዘብ እንዲያመጣ ማድረግ በሚዲያ ላይ የሚቀርቡ በድረገጽ ላይ የሚቀርቡ በማህበራዊ ሚዲያም ይሁን በየትኛውም ላይ ለትላልቆቹም የሚዲያ ድርጅቶች በጣም አስቸጋሪ የሆነ ነው እሱና ከዚህ በኋላ ያለው እንዳንተ ስራው ላይ ብዙ ስለቆየህ ወዴት ያመራ ይመስልሃል?
እውነት ነው ዲጄስ፣ በጣም ጥሩ ጥያቄ ነው። አክቹሊ ዩ ኖ ዘ ኤክስፒሪየንስ ታዲያስ ሌበር ኦፍ ላቭ የፍቅር ስራ ነው እንጂ ዩ ኖ ብዙ ጊዜ ከኪሳችን እያወጣን ነው የምንከፍለው የነበረው። ግን ሲምፕሊ ቢኮዝ you know the community was not there gnawni yadega no in the future I think you know media institutions self rasachon michilu media institutions but I'm important given democracy lemabelsek adella ethiopia ust gin yanin lemadreg I think commercial relationship yasfelbal awun kedem indalku betarias menged lemisale awun yenya ya 25ኛውን አመት መጻፍ publish lemadreg rasachin you know ka anbabiyochachin ከደጋፊዎቻችን ፋንድሬዝ እናረጋለን። but at the same time ግን ኢትዮጵያ ውስጥ አሁን ለምሳሌ ብዙ ቢዝነሶች አሉ that እዚ ዳያስፖራ ያለውን ህዝብ አትራክት ማድረግ የሚፈልጉ በዛ hopefully that will be a source of revenue እንደዚ ሀገርም ደግሞ በጣም ቢዝነሶች አሉ that ኢትዮጵያ ውስጥ ራሳቸውን ማስተዋወቅ የሚፈልጉ so የዛ ቢዝነስ ፕላትፎርም ለመሆንም ያንን ሞዴል at least በእኛ መንገድ ለማስተካከል የሞከረን ነው። ግን ቀላል ነገር አይደለም።
ይገባኛል። ለማንኛውም በጣም አመሰግናለሁ
አቶ። በጣም አመሰግናለሁ ደረጀ።
በጣም አመሰግናለሁ አቶ ሊቨን ኤዲሳ ከኛ ጋር ስለነበረ ቆይታ በጣም አመሰግናለሁ። በድጋሚ እንኳን ለሃያኛው አመት አበቃችሁ።
ታንክ ዩ
እሺ። መልካም ጊዜ።
የታዲያስ ባለቤትና ዋና አዘጋጅ ሊቨን ኤቢሳ ከኛ ጋር ለነበራቸው ቆይታ በጣም እናመሰግናለን። እንግዲህ ዝግጅቶቻችንን ወደ ማጠቃለሉ እየተቃረብን ነው። ከመሰናበታችን በፊት ግን አሁንም አንድ ቆየት ያለ ሙዚቃ ልጋብዝ። እጅግ ውብ በሆነው ድምጿ የምትታወቀው ራሄል ዮሐንስ አካሌ እኔ ሻልሃለሁ ህይወቴ በሙሉ ያንተ ነው ብያለሁ ትላለች አራዳ በተሰኘው ሙዚቃዋ። አድማጮች ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ሲተላለፍ የቆየው የእሁድ ምሽት መሰናዷችን በዚሁ ይጠናቀቃል። በሁሉም ስፍራ ካሉ መላ ባልደረቦቻችን ጋር ሳስተናግዳችሁ አመሸሁት ስመኝሽ የቆየ ነበርኩ። አብራችሁን ስለቆያችሁ እናመሰግናለን። ሰላም ደናደሩ።